ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምረዋል። ታክሲዋ ሞልታለች። ለሰላሳ ደቂቃ ያህል ከመስታወት አረጋው ጋር አብረናችሁ ጫፍ እንደርሳለን።
ሰላም እንደምናመሻችሁ። በዛሬው ዝግጅት በአማራ ኦሮሚያና ጉራጌ ዞን የተደረጉ የህዝብ ተቃውሞዎችን ተከትሎ በተቀሰቀሱ ግጭቶች የሰዎች ህይወት ጠፍቷል። በቅድሚያ ወደ ሰሜን ወሎ እናመራለን። በቆቦ ከተማ በትላንትናው እለት በተከሰተ ግጭት የሰው ህይወት መጥፋቱን የከተማዋ ነዋሪዎች ለቪኦኤ ገልጸዋል።
አሁን ሰባት ገለው አነሱ። መከላከያም አንዱ ሙቷን፣ የቆሰሉ ብዙ አሉ። በሄሊኮፕተር ነበር ሲያሸብሩ እናንተ ሲሉ የነበሩት። አራሞ የሚባል ቦታ ላይ ሄሊኮፕተሮችን እያወረዱ ነበር።
የአማራ ክልል ባለስልጣናት በጉዳዩ ላይ የሰጡት አስተያየትም ሆነ መግለጫ የለም። ጉዳዩን በቅርበት እየተከታተልነው ነው። በኦሮሚያ ክልል ሞያሌ ከተማ የጸጥታ አካላት ደግሞ አንድ ሰው ገድለው ሶስት ማቁሰላቸውን የከተማው አስተዳደር አስታውቋል።
መከላከያ በጥይት ሲተኩስ አንድ ሰው ተገድሏል፣ ሌሎች ሶስት ቆስሏል።
የአፍሪካ የውጭ ጉዳይ ሚኒስትር በአዲስ አበባ በዛሬው ዕለት ተሰባስበዋል። ሙስና ለወጣቶች ፍልሰትና ለእናቶችና ህጻናት የጤና አገልግሎት መጓደል ምክንያት ነው ተብሏል።
How can we get the Africa we want if collectively we let our most precious assets, the youth, drown in foreign waters?
በሙስና ምክንያት ለነጻነት ያላቸው ጥማት ባለመርካቱ ሁላችንም ብርቅ ሀብቶቻችን የሆኑት ወጣቶች በባህር ማዶ ውሃው ሰምጠው እንዲሞቱ የምንፈቅድ ከሆነ የምንፈልጋትን አፍሪካ እንዴት እናገኛለን?
የፊታችን እሁድ የአፍሪካ መሪዎች በአዲስ አበባ ከመሰብሰባቸው አስቀድሞ ነው ሚኒስትሮቹ በዛሬው ዕለት ጉባኤያቸውን የጀመሩት። በሌላ ዜና ኢትዮጵያ በሊቢያ የሚገኙ ዜጎቿን ወደ ሀገር መመለስ መጀመሯን የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም ተናገሩ።
እኩለ ሌሊት ላይ 21ዱን ወደ ሀገር ቤት መልሰናል።
ሁሉንም ከዝግጅታችን ታገኙታላችሁ። ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
ጣሊያን ሀገር ውስጥ ሚላን ከተማ ወጣ ብሎ አንድ ባቡር ተገልብጦ ሶስት ሰዎች ሞተው ሌሎች አስር በጠና መቁሰላቸው ታወቀ። አደጋው ዛሬ ሐሙስ የደረሰው ከሴሮሞና ከተማ ወደ ሚላን ያመራ የነበረ የመንገደኞች ባቡር ላይ ሲሆን ሴጋሬቴ ከተማ ሲቃረብ ነው የመካከለኛዎቹ ፉርጎች ከሀዲዱ ሲወጡና ሊገለበጥ የቻለው። የአደጋ መከላከልና አስወጋጅ ቡድን ወደ ስፍራው በመሄድ ለቆሰሉት መንገደኞች እርዳታ ማድረጉም ተገልጿል። በአደጋው የተነሳም የአካባቢው የባቡር አገልግሎት ተቋርጦ ውሏል።
ሰሜን ኮሪያ ዛሬ ሐሙስ ያስተላለፈችው አስታራቂ ወይም አስማሚ ሀሳብ የደቡብ ኮሪያው የክረምት ኦሎምፒክ ውድድር የተሳካ እንደሚሆን ጠቋሚ ነው ተባለ። ይህም ሰሜን ኮሪያ ላይ የተጣለውን የኢኮኖሚ ማዕቀብ ያቀላል የሚል እምነት እያሳደረ ነው። የሁለቱ ሀገሮች የፖለቲካ ፓርቲዎች ስብሰባ ከተካሄደ በኋላ የፕሬዚዳንት ኪም ጆንግ ኡን በመንግስት ይፋ ባደረገው መግለጫ አገር ውስጥም ሆነ ከሀገር ውጭ ያሉ ኮሪያውያን ነጻ በሆነ የመልሶ አንድነት ህብረት ላይ እንዲያተኩሩና ለዚህም በጋራ ሊሰሩ እንደሚገባ ጥሪ አቅርቧል። ይህ የፒዮንግያንግ የሰላም ጥሪ ደቡብ ኮሪያ አዘውትራ በሰሜን ኮሪያ ላይ ታደርገው ለነበረው ጫና አዎንታዊ መልስ እንደሆነም ተረጋግጧል።
ለሲቪል መብት መከበር የቆመው ብሔራዊ ማህበር ኤንኤሲፒ የዩናይትድ ስቴትስ የሀገር ውስጥ ደህንነት መስሪያ ቤት ሆምላንድ ሴኩሪቲን ከሰሰ። ምክንያት ወደ 60 ሺህ የሄይቲ ፍልሰተኞች ከመባረር የሚያድናቸውን የዩናይትድ ስቴትስን ጊዜያዊ ፈቃድ እንዳያገኙ አግዷል በማለት ማያሚ ሄራልድ የተባለው ጋዜጣ ትናንት ረቡዕ እንደዘገበው ክሱን በሜሪላንድ ውስጥ ወደሚገኘው የዩናይትድ ስቴትስ ወረዳ ፍርድ ቤት የመሰረተው የማህበሩ ህጋዊ መከላከልና ትምህርታዊ መረጃ መስክ ሲሆን የሄይቲ ፍልሰተኞች ጊዜያዊ ጥበቃ መብት ያለመከበርና በ2019 ከሀገር እንዲባረሩ የተላለፈው ውሳኔ ኢፍትሐዊ ነው በማለት ነው። አድማጮች፣ ለምሽቱ ያሉን ዜናዎች እነዚሁ ናቸው። ከቀሪ የጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማግዜርና
እኔም መስታወት አድራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
በቀዳሚው ዘገባችን ሰሞኑን በሁከት ስትታመስ ወደ ቆየችው ሰሜን ወሎ ዞን እናመራለን። በቆቦ ከተማ ለሁለት ቀናት በተደረገ ተቃውሞና ግጭት የሰው ሕይወት መጥፋቱን ያነጋገርናቸው ነዋሪዎች ገልጸውልናል። ከሟቾቹ ውስጥ አንድ ታዳጊና ሁለት የመከላከያ ሰራዊት አባላት እንዳሉበትም የከተማው እማኞች ገልጸዋል። ነዋሪዎቹ እንደሚሉት ግጭቱ የተቀሰቀሰው በወልዲያ ከተማ ንጹሐንን የገደሉ የመንግስት ታጣቂዎች ለፍርድ ይቅረቡ የሚሉና በቆቦ ከተማ የታሰሩ ወጣቶች ይፈቱ የሚሉ መፈክሮችን የሚያሰሙ የከተማዋ ነዋሪዎች ለተቃውሞ አደባባይ በመውጣታቸው ነው ብለውናል። ተቃውሞ ወደ ግጭት ተቀይሮ የመንግስት ተቋማትና መኪናዎች፣ የእርሻ ልማት ድርጅቶች፣ የፓርቲ ጽህፈት ቤቶች፣ የባለ ሀብት ንብረት፣ ዘርን መሰረት ያደረገ ቤትና ንብረት መቃጠሉን ነዋሪዎቹ ገልጸውልናል። የመንግስት ታጣቂዎች ለተቃውሞ በወጣ ህዝብ ላይ በምድርና በአየር ጥቃት እንደፈጸሙባቸውና ሄሊኮፕተሮቹ አሁንም ከመሸም በኋላ በከተማይቱ አናት ላይ እየተዘዋወሩ እንደሆነ ነዋሪዎቹ ተናግረዋል። በጉዳዩ ላይ መረጃ ለማግኘት የክልሉን ባለስልጣናት በተለይ ደግሞ የአማራ ክልል የኮሚኒኬሽን ጉዳዮች ዳይሬክተር አቶ ንጉሱ ጥላሁንና ሌሎችንም ባለስልጣናት ለማግኘት ያደረግነው ጥረት ስልካቸው ስለማይነሳ አልተሳካልንም። በማህበረሰብ ድረገጽም የሰጧቸው አስተያየቶች የሉም። ጽዮን ግርማ ዝርዝሩን ይዛለች።
በቆቦ ከተማ የሚገኙ ያነጋገርናቸው ነዋሪዎች ለአሜሪካ ድምጽ እንደገለጹት
ባለፈው ቅዳሜ በወልዲያ ከተማ በጥምቀት በዓል አክባሪዎች ላይ የተፈጸመው ግድያ በቆቦ ለተቀሰቀሰው ተቃውሞ መነሻ ምክንያት መሆኑን ይናገራሉ። ሁለተኛው ምክንያት ደግሞ በከተማ ውስጥ የታሰሩ ወጣቶች እንዲፈቱ የሚጠይቅ ነው። ይህ ተቃውሞ በመጨረሻ ወደ ሞትና ንብረት መጥፋት አምርቷል። በቆቦ ከተማ ነዋሪ የሆነና ሁኔታውን በቅርብ ሲከታተል እንደነበር የገለጸልን ወጣት በምሽቱ አነጋግረነው ነበር። ለደህንነቱ ስለሚሰጋ ማንነቱን እንድንደብቅለት ድምፁንም እንድንቀይር ጠይቆናል።
አሁን ሰባት ገለው አነሱ። መከላከያም አንዱ ሙቷን፣ የቆሰሉ ብዙ አሉ። በሄሊኮፕተር ነበር ሲያሸብሩ እናንተ ሲሉ የነበሩት። አራሞ የሚባል ቦታ ላይ ሄሊኮፕተሮችን እያወረዱ ነበር። ህዝቡን መሳሪያ ታጥቆ ስለነበር የግል ታጣቂዎቹ መጥቶ ስለነበር ወደ አራሞ የሚባል ከከተማ 2-3 ኪሎ ሜትር ወጣ ብሎ ያለ ቦታ ላይ እያወረደ ነበር። የደርግ የአየር ማረፊያ እዛ አካባቢ ነበር። አሁን ያው ወጣቱን በጥይትና በጢስ ቦምብ ከአስፋልት እያወጡ ሽንኩርትና ቲማቲም የጫኑ መኪኖች እያለፉ ነው ያሉ በኦራሎችና በፓትሮሎች በመከላከያ አስታጅበው ማለት ነው።
ይህ ወጣት አያይዞ እንደገለጸልን በከተማ ውስጥ ከተቃውሞ በኋላ የተቃጠሉት ንብረቶችን ዝርዝር እንደዚህ ዘረዝረዋል።
ከተቃውሞ የወጣ ወደ ፖሊስ ጣቢያ ነበር። የታሰሩት ሰዎች ፈቱልን በሚል ማለት ነው። ከተማ ላይ ለረብሻ ወጣቸዋለሁ ከሰጣሪዎች ብሎ ኮማንድ ፖስት ከተጀመረ ጀምሮ እያሰረ እያሰቃያቸው የነበረ ወጣቶች አሉ። የከተማ ወጣቶች እነሱ ፈቱልኝ በሚል ጥያቄ ያቀረበ ሊፈቱለትና ጥያቄው ሊመልስለት አልቻለም። ይባስ ብለው የከተማውን ህዝብ ይደበድቡ ነበር። ያ ነገር ነው ህዝቡ ያበሳቸው። ህዝቡ አንዴ ወጣ፣ በነቂስ ወጣ። የታሰሩትና ስፈታ ያው ለድርጅቱ መረጃ እየሰጡ ሲያስመጡ ሲያስደበድቡን ነበር ያሉት ሰዎች ቤት ንብረታቸውንና የመንግስት ተቋማትን ማቃጠል ጀመረ። አሁን በተቃጠሉት ፍርድ ቤት ሙሉ ለሙሉ ወድሟል። ህንፃውን እስከ ማፍረስ ድረስ መዘጋጃ ቤት፣ አራቱም የከተማው ቀበሌዎች ተቃጥለዋል። ገቢዎች ቢሮ ተቃጥሏል። ዘለቀ እርሻ መካናይዜሽን ወይንም ወልዲያ አትክልትና ፍራፍሬ በመባል የሚታወቀው የውሃ ትቢየ ወይንም የኢፈርት እህት ኩባንያ ነው። የአዋሪን ገበሬዎችና አርሶ አደሮች መሬት ተቀምጦ ለትግራይ ክልል የቲማቲምና የአትክልት ማምረቻ አድርጎ እየሰራ ያለ ድርጅት ነው። ለከተማዋ ምንም አይነት ጥቅም የለውም። ከተመሰረተ ረዝም አመት አስቆጥተዋል። 12 አመት አካባቢ ማለት ነው። ሁለት ትራክተር አቃጥለዋል። አንድ ደብል ካፕ ሲወጣ አንድ ላንድ ክሎዘር አለች፣ አንድ ጭነት መኪና አለ፣ አንድ ሙሉ መጋዘን ማለት ነው። እህል የያዘ ሙሉ መጋዘን ተቃጥሏል። አንድ መጋዘን ሙሉ ደግሞ ስፔር ፓርት ወድመዋል። ከመውደሙ ግን ከ30 ደቂቃ በፊት የድርጅቱ ስራ አስኪያጅ የነበሩት የህወሓት ታጋይ የነበሩ ከ30 ደቂቃ በፊት በመከላከያና በፖሊሶች ታጅሮ ከከተማ እንዲወጡ ተደርገዋል። የራያ ቆቦ ጤና ጥበቃ ጽህፈት ቤት እሱም ተቃጥሏል። የራያ ቆቦ ትምህርት ጽህፈት ቤትም እንዲሁ ሙሉ ለሙሉ ወድሟል። የራያቆቦ አስተዳደር ጽፈት ቤት ደግሞ አለ። የራያቆቦ ወረዳ ምልሽ የገጠሩ ነው። የከተማው ሳይሆን የገጠሮች ከተማው ላይ ነው ጽፈት ቤት ያለው። የራያቆቦ አስተዳደር ጽፈት ቤት ሙሉ በሙሉ ነው። ከ15 በላይ የወረዳው መኪናዎች ትልቅ ውድመትና ወጣቱ ተዘጋጅቶ ነው ያለው። አሁንም መከላከያውን አልፈራም። አንድነቱ እንዳለ ነው የሚሰማ። አሁን የወጣቱ ድምፅ ጎልቶ የሚሰማ ያለው አላማጣ የኛ ነው፣ ወልዲያ የኛ ነው፣ ኮረኔ የኛ ነው፣ ሰቆጣ የኛ ነው፣ ማጮ የኛ ነው፣ መሆኒ የኛ ነው የሚል መፎክር ነው ያለው። ያው አንድነቱ እንዳለ ነው። ወጣቱ እስካሁን አልፈራም። መከላከያውን ህዝቡ ላይ መተኮስን አላቆመም።
ሌላ ያነጋገርናቸው አዛውንት በቆቦ ከተማ ተወልደው ያደጉ እንደሆኑ ነግረውናል። በዚህ ከተቃውሞ በኋላ ጥቃቱ በከተማው ነዋሪ ላይ ከፍተኛ ነው ይላሉ።
ያው የተቃውሞ ምክንያት ያው በወልዲያ በሚኖሩ ወንድሞቻችን አዘኔት የተነሳ ያው ስሜትን ለመግለጽ ነው። ወጣቶች ተነሱ፣ ህዝቡም ተነሳ። አንዳንድ የትግሬ መረጃዎች ነበሩ። እነሱን ንብረት አቃጠለ ነበረ። ከዛ በኋላ ግን አጠፌታ የከፋ ነው፣ በጣም የከፋ ነው። ይሄ ነው ማለት አይቻልም። አሁን ራሱ የምነግር ሰዓት ይሄ ንግት ራሱ ዙሪያው መከላከያ ነው። መስረኘት ዘገው የሚባል ዙሪ የሚባል ማአት መሳሪያ ተሸክሙ አገርን ዝሚሆን ገፈኝ ይደረግ የሞቱት ያው መከላከያዎች ጋር ወደ 7 የ7 አመት ስልጣን ነው ተገደለ። ነገሮች ግን በጣም በሚያሳዝን ሁኔታ ይሄ እርምጃ ይበቀዋል የማይባል ወደ ሌሎች ዘር ማጥፋት። አሁን እኛ ራሳችን መውጫ ደስን ተቸግረን ነው እንጂ ቤታችን ንብረታችን ጥለን በመውጣት ግን ቤት ይወጣ። አሁን ዙሪያ ሰቡ ተከቧል። በቃ ውጥት ካለ ህፃን የለ ትልቅ የለ ዱላ ነው ዱላ ከጥይቱ ጥይቱ ይሻላል ወደ አይገላል ዱላ ነው። በቃ የተቀጣ የሰቀጣ አገር ናት። እኔ በህይወት ዘመን ከሀይለ ስላሴ ጀምሮ ነበር እንዲህ አይነት ነገር አይቻላል። በጣም የከፋ ነው። ወጣቱ ብሶቱን የገለጸው ይሄ ብሶት አጠፌታው የከፋ ነው። በጣም እጅግ በጣም የከፋ ነው። በጣም በሚያሳዝን ሁኔታ ነው የሚሰሩት። እኔ በእውነት የኢትዮጵያ መከላከያ ሳይሆን ጣሊያን እንኳ ጋዜያ እንደዚህ አላደረግ። በጣም 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 በሚያሳዝን ሁኔታ ነው የሚጨፈጭፉት የሚደበድቡት። እንደውም መግለጥ ያቅተኛል። አንድ ሰው በሽንት ለመሽናት እንኳ ከውጭ አይወጣም። ከወጣ ጎትቶ ነው በቃ 5-6 ነው የሚደበድቡት። አሁን የጥይቱ የምናምኑ የግድያውን ተዩ የሞት ተገላግለዋል። እኛ ተገላግለን በቁማችን በቃ ምንሰጋለን። ምንድን ነው ይገባዋል ምልሽ ነገር ምን እንደሚገባ ያላቀ በሄሊኮፕተር ነው ወታደር የሚወርደው። በቃ ግንያችን ይች ነው። ግደሉ ነው ግደሉ ነው። የወጣቱ ደግሞ መገደል ሲጀምር ተበተን። አሁን ከኔ ቤት እያወጡ መደብደብና መግደል።
እኚህን አዛውንት ከተቃጠሉት ንብረቶች መካከል በብሔር ላይ የተነጣጠረና የትግራይ ክልል ተወላጅ የሆኑ ነጋዴዎችና ቤታቸው መቃጠሉን ጠቅሰው የነበረ ሲሆን ይህ ለምን ሆነ ስል ጠይቄያቸው ነበር።
ግን ያንዳንዱ ታች ያለው የትግራይ ስል ታች ያለው ህወሓትን እንደ ታቦት ነው የሚያመልከው። ህወሓትን አይልም፣ አይሆንም አይልም። ስለዚህ ህወሓትን ስለሚያመልክ አጋራችን አልሆነም። የእኛን ብሶት እንደ ብሶት አላየውም። የእኛን ጭቆና እንደ ጭቆና አላየውም። የእኛን ባርነት እንደ ባርነት አላየውም። በቃ እነሱ እንኳ ባይመቻቸው ህወሓትን የሚነካባቸው ሰው አይወዱም። ስለዚህ ይህን ነገር እየነገርናቸው አብረን እየዋልን አብረን እያደርን አብረን እየበላን አብረን እየሸነት የጋራች ከለክሉን እንኳ አይሆንም አይሉም። ስለዚህ ይሄ የተጠራቀመ የዞረ ድምር ነው።
ሁለቱም ነዋሪዎች እንደጠቀሱት በከተማው ከፍተኛ በደል እየተፈጸመባቸው እንደሚገኝ ሲሆን በአሁኑ ሰዓት ያለውን የከተማውን ሁኔታ የሚያሳይ ቪዲዮም ልከውልናል። በከተማ ውስጥ በርካታ የታጠቁ የመከላከያ ሰራዊት ዩኒፎርም የለበሱ አባላትና የፌዴራል ፖሊስ አባላትን የሚያሳዩ የጭስና የጥይት ድምጽ ያለው የምስል ልከውልናል።
እዚህ ላይ የሌላ የቆቦ ከተማ ኗሪ እናምጣ። ገዛይ ገብረ ኢየሱስ ይባላል። ከ2 አስርት ዓመታት በላይ ነው በቆቦ ከተማ እንደኖረ የሚናገረው። አሁን ግጭቱን ሸሽቶ ወደ አለማጣ ከተማ እንደሄደ ነው የገለጸው። ለትግርኛ ክፍል ባልደረባችን ገብረ መድን የሚከተለውን አስተያየት ሰጥቷል።
ያው ካለው ግርግር አንጻር በጣም ከፍተኛ ግርግር ሲበዛ የትግሬዎቹ ቤት እየተቃጠለ ነው። ከጓደኛዬ ቤት ነው ያደርኩት። በዛ አማካኝነት እየተጠናከረ ሲሄድ መከላከያ መጥቷል። ያሉ የጸጥታ ኃይሎችም ገብተው ነበረ። ምንም አይነት ስራ እየሰሩ አይደለም። እንግዲህ ረብሻው ሲበዛ ቤቶቹ ሲቃጠሉ እቃዎቹ እንዳለ ተቃጥሏል።
የንግድ ድርጅት ነበረ።
የንግድ ሱቆች እንዳለ ተቃጥሏል።
አንተ ነበረ?
እኔ ነጋዴ ነኝ። ሸቀጣሸቀጥ
የሸቀጣሸቀጥ ሱቅ አለ እና
ሱቅ ነበረ። ያው አሁን የለም ተጋድለዋል። እንኳን እሱ መኖሪያ ቤት ምንም ነገር የለም። እና በዛ ማኝነት ነው
የተቃጠሉ የሱቅ መደብሮች መታቃቸው ዝርዝራቸውን ልትነግረኝ ይችላልህ?
አሁን እንዴት መሰረ እንዳለ የትግሬዎች የተባሉ ጣዎች የቀረ ነገር የለም። ተውና የሸጋጣሽ እነዚህ የድርጅት ሱቆች መኖሪያ ቤት እያንዳንዱን ተመርጠው ነው የተቃጠለው። እንትኖቹ ድርጅቶቹ በአይንን ገብተን አላየንም፣ ምክንያቱም የምናይበት ሰዓት እንትንም የለም። እዛም መግባት አትችልም ካለው ኮንዲሽን አንጻር እና በዛ ማኝነት የኔ የተለከለ ማለት አይቻልም። አሉ የተባሉት እዛ ሱቆች እንዳለ ተቃጥሏል።
የትግራይ ተወላጆች ብቻ እየተለዩ ነው የሚቃጠሉት ማለት ነው?
እየተለዩ
ለምንድን ነው?
ምን ምን እኛ ራሱ እንዴት እንደሆነ በጭራሽ የምናውቀው አይደለንም። የብዙ አመት ነዋሪ ነን እዛ። ነገር ግን መምጫው ትእዛዙ ምን እንደሆነ በጭራሽ የምናውቀው ነገር የለም።
ስንት አመት ተቀምጠሃል? ለስንት አመት ኖረሃል እዛ አካባቢ?
20 አመት 21 አካባቢ።
21 አመት እዛ ኖረሃል። ትዳርና ልጆች አሉ?
ለሀገር ናቸው። እንደ አጋጣሚ ለበዓል እንደሄዱ ናቸው። ወደ ቤተሰብ ቤት ለበዓል ወደ ትግራይ የሄዱ ናቸው። በዛ አጋጣሚ ሊመጡ ነበረ፣ ሊመጡ አልቻሉ።
የተከታተላችሁ የምትገኙት ጋቢና ቪኦኤ ነው። በሌላ ዜና በሞያሌ መከላከያ ፖሊስ አንድ ሰው ገድሎ ሶስት ማቁሰሉን የከተማው አስተዳደር አስታውቋል። ሰኞ ዕለት አንድ የ20 አመት ወጣት በመከላከያ ፖሊስ መገደሉንና ፖሊስ ሶስት ወጣቶች መቁሰላቸውን የወረዳው አስተዳዳሪ ገልጸዋል። ከቆሰሉት መካከል የ6 አመት ልጅ እንደሚገኝበትም ተናግረዋል። ጽዮን ግርማ ዝርዝር አላት።
በኦሮሚያ ክልል በቦረና ዞን በሞያሌ ከተማ የዞኑን የእግር ኳስ ውድድር ጨዋታ ያሸነፉ ወጣቶች ሰኞ ቀን በከተማው ውስጥ ዋንጫቸውን ይዘው በመጨፈር ላይ ያሉ ግጭት መቀስቀሱን ያነጋገርናቸው ነዋሪዎች ይናገራሉ። በከተማዋ የኦሮሞና የሶማሌ ተወላጆች በብዛት የሚኖሩባት ሲሆን በሁለቱ ድንበር አካባቢዎች ግጭት ከተቀሰቀሰ በኋላ ሞያሌም ውጥረት ያለባት ከተማ ሆና ቆይታለች ይላሉ ወጣቶቹ። በዚህ ቀን ዋንጫቸውን ይዘው ይጨፍሩ በነበሩ የሞያሌ ወረዳ የኦሮሞ ተወላጆች ኳስ ቡድን አሸናፊዎችና ደጋፊዎች ላይ ድንጋይ መወርወሩን ይናገራሉ። ከዚህ ክስተት በኋላ በአንጻሩ እነርሱም በሶማሌ ተወላጆች ላይ የድንጋይ ውርወራ ምላሽ መስጠታቸውን ገልጻሉ። በዚህም ግጭቱ ተባብሶ በመጨረሻ መከላከያ ገብቶ ተኩስ እንደከፈተ፣ የአንድ ወጣት ሕይወት እንዳለፈና ሶስት ወጣቶችም እንደቆሰሉ ገልጸውልናል። የሞያሌ ወረዳ አስተዳዳሪ አቶ ሁሴን ጉዩ በጉዳዩ ዙሪያ አነጋገሪያቸው ነበር።
ወጣቶች ስፖርት ውድድር አሸንፎ ሲገቡ ትንሽ ግርግር ተፈጥሮ ነበረ። ከሶማሌ ድንጋይ ተወረወረባቸው።
ማን ነው ድንጋይ የወረወረው?
ከሶማሌ ናቸው እና በዛ ሰው በመቶር ወርቆ ምናምን ጎቶ ነበረ። ከዛ መከላከያ በጥይት ቶክስ አንድ ሰው ተገሎ ሌሎች ሶስት ቆስሏል።
ግጭቱ የተፈጠረው በማንና በማን ነው? ድንጋይ መወራወሩ በማንና በማን ነው?
ወጣቶች የኦሮሚያ ሞያሌ ኦሮሞ ውድድር ዞን ላይ ነበራቸው።
እሺ።
አሸንፎ ሲመጡ ከተማ ውስጥ ሲጨፍሩ በሶማሌ በኩል ድንጋይ ተወረወረባቸው። ከዛ መከላከያ ግጭቱን ለማቆም ተኩስ ተኩሶ ነበር። ያው አንድ ሰው ተገሎ ትላንት ነው ተቀበረ።
አቶ ሁሴን ከቆሰሉት መካከል አንድ የ6 አመት ህጻን እንደሚገኝበት ተናግረዋል። ሞያሌ በብሔር ግጭት ውጥረት ውስጥ ሰንብታ ከቅርብ ጊዜ ወዲህ መረጋጋት ታይቶባት እንደነበር የተናገሩት አስተዳዳሪው፣ አንድ ነገር ሲከሰት ግን ገንፍሎ የሚወጣ ስሜት አለ ብለዋል። አሁን ሁሉንም ነገር በሀገር ሽማግሌ ለማረጋጋት ውይይት ላይ መቀመጣቸውንም ገልጸውልናል። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።
ቁጥራቸው የበዛ የወልቂጤ ከተማ ነዋሪዎች ለተቃውሞ ሰልፍ አደባባይ ወጥተው ነበረ። ሰልፉ በሰላም እንደተጠናቀቀ ነው የከተማዋ ነዋሪዎች የገለጹት። የተቃውሞ ምክንያት ደግሞ የመሰረተ ልማት እጦት መሆኑን የሰልፉ ተሳታፊዎችና የከተማው ነዋሪዎች ገልጸዋል። በከተማዋ ለስራ ማጣት የተጋለጡ ወጣቶች ቁጥር ከፍተኛ መሆኑንም ገልጸዋል።
I want you
ወደሚቀጥለው ዘገባችን እናልፈው። የአፍሪካ የውጭ ጉዳይ ሚኒስትሮች በአዲስ አበባ በዛሬው ዕለት ተሰባስበዋል። ሙስና ለወጣቶች ፍልሰትና ለእናቶች ህጻናት የጤና አገልግሎት መጓደል ምክንያት ነው ተብሏል። እስክንድር ፍሬው ዝርዝሩን ይዟል።
በሙስና ላይ የሚካሄደውን ትግል ማሸነፍ በሳምንቱ መጨረሻ ላይ የሚጀምረው የአፍሪካ ህብረት የመሪዎች ጉባኤ መሪ ቃል ነው። በዛሬው የውጭ ጉዳይ ሚኒስትሮች ስብሰባ መክፈቻ ላይ የተናገሩም በዚህ ርዕስ ላይ አተኩረዋል። የተባበሩት መንግስታት ረዳቷና ጸሐፊና የአፍሪካ ኢኮኖሚ ኮሚሽን ስራ አስፈጻሚ ጸሐፊ ቬራ ሶንግዌ አንዷ ናቸው። ሙስና በአህጉሪቱ ላይ ያስከተለ ላለው ችግር የተለያዩ ማሳያዎችን ጠቅሰዋል። አህጉሪቱ በየአመቱ 148 ቢሊዮን ዶላር እንደምታጣም ነው የገለጹት። ይህ ደግሞ ከአፍሪካ አመታዊ ምርት 1/4 ማለት እንደሆነም ጠቁመዋል። እና ሙስና አህጉሪቱን በከፍተኛ ሁኔታ የተጠናወተ በሽታ መሆኑን በአስተርጓሚ በሚደመጠው የፈረንሳይኛ ንግግራቸው አስረድተዋል። በሚያሳዝን ሁኔታ ሙስና የአገራትን እድገት እየሸረሸረና ቀጣይነት ያለው እድገት እንዳይኖር እያደረገ ነው። የተከበራችሁ ሚኒስትሮችና ተጋባዥ እንግዶች፣ ሙስናን ከካንሰር ጋር እንዳወዳድር ይፈቀድልኝ። ኢኮኖሚዎቻችንን ቀስ በቀስና ደረጃ በደረጃ እየበላ ያለ ብቸኛው የመጨረሻ መፍትሄና መድኃኒትም እሱን መለየትና ማጥፋት ነው ነው ያሉት። ወጣቶች የሚሰደዱት፣ ለሞት የሚዳረጉት፣ እናቶች የሚቸገሩት፣ በአጠቃላይም ህብረተሰቡ እየተጎዳ ያለው በዚሁ በሙስና መሆኑን ደግሞ ስራ አስፈጻሚ ጸሐፊዋ በእንግሊዝኛ ባደረጉት ንግግር ነው ያብራሩት። አብዛኛዎቹ እናቶች ደህንነቱ በተጠበቀ ሁኔታ መውለድ የማይችሉ ከሆነ የምንፈልጋትን አፍሪካ እንዴት ማግኘት እንችላለን? ምክንያቱም መንግስታት ለነሱ መድኃኒት መግዣ የሚሆንም ሆነ አገልግሎት እንዲያገኙ የሚያስችል ገንዘብ የመክፈል አቅም ስለሌላቸው። በሙስና ምክንያት ሴቶች የመሬት ባለቤት መሆን ሳይችሉ የምንፈልጋትን አፍሪካ እንዴት ማግኘት እንችላለን?
How can we get the Africa we want if collectively we let our most precious assets?
በሙስና ምክንያት ለነጻነት ያላቸው ጥማት ባለመርካቱ ሁላችንም ብርቅ ሀብቶቻችን የሆኑት ወጣቶች በባህር ማዶ ውሃዎች ሰምጠው እንዲሞቱ የምናደርግ ከሆነ የምንፈልጋትን አፍሪካ እንዴት እናገኛለን ነው ያሉት።
When our youth no longer believe in their leaders.
ወጣቶቻችን በተቋሞቻችን ማመን ሲያቆሙ የምንፈልጋትን አፍሪካ ማግኘት አንችልም ነው ያሉት። በሙስና ምክንያት የሚፈጸመው ኢፍትሃዊነት በሌላ በየትኛው ምክንያት ከመጣው የከፋ መሆኑንም ነው ቬራ ሶንግዌ ያብራሩት።
The injustice of corruption brought to life within our institutions is
በተቋሞቻችን ውስጥ ባለው ሙስና ምክንያት የሚፈጠረው ኢፍትሃዊነት እንደ አህጉር ከመያጋጥመን ከየትኛውም ሌላ ኢፍትሃዊነት የከፋ ነው። ይህ በአህጉሪቱ ውስጥ የሚያድግ ኢፍትሃዊነት ነው። በግልጽም በአህጉሪቱ ውስጥ መፍትሄ የሚያገኝ ኢፍትሃዊነት ነው ነው ያሉት።
That can be taken care of on the continent.
በስብሰባው መክፈቻ ላይ የተናገሩት የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ ደግሞ ሚኒስትሮቹ የሚኒስትሮቹ ስብሰባ ከዩናይትድ ስቴትስ በተደመጡት አስተያየቶች ላይ ጭምር ሊነጋገር እንደሚችል ጠቆም አድርገዋል። አፍሪካ ከወደ ዩናይትድ ስቴትስ የተደመጡ መልእክቶችን ገና አብላልታ አልጨረሰችም ያሉት ሊቀመንበሩ መልእክቶቹ ምን እንደሆኑም ጠቁመዋል።
Messages of despise, of hatred and the desire to marginalize and exclude Africa. And the statements like
የጥላቻ መልእክቶችና አግዳይ የሆኑ መልእክቶች፣ ኢየሩሳሌምን በተመለከተ የተሰጡ አስተያየቶችና በዓለም ላይ ለሚካሄደው የሰላም ማስከበር ተልእኮ የተመደበውን በጀት መቀነስ የመሳሰሉት፣ ይህ ደግሞ ህብረ ብሔራዊነት ትልቅ ቀውስ ውስጥ እንደሆነ እንድናምን ያደርገናል ነው ያሉት። ከሚኒስትሮቹ ስብሰባ ቀደም ብሎ የተካሄደው የአፍሪካ ህብረት አምባሳደሮች ስብሰባ ተመሳሳይ ሐሳብ አንጸባርቋል። የአምባሳደሮቹ ኮሚቴ ባዘጋጀው ረቂቅ አቋም መግለጫ በተለይ ፕሬዝዳንት ዶናልድ ትራምፕ አፍሪካን በተመለከተ የተጠቀሙትን የድሃ ድሃ የሚል እንድምታ ያለው አገላለጽ ማውገዙ ይታወሳል። የአፍሪካ ህብረት የመሪዎች ጉባኤ የፊታችን እሁድ ይጀምራል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
የጋቢና ጉዟችን ይቀጥላል። ኢትዮጵያ በሊቢያ የሚገኙ ዜጎቿን ወደ ሀገር መመለስ መጀመሯን የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም ተናገሩ። በዛሬው ዕለት 21 ኢትዮጵያውያን ወደ ሀገራቸው መግባታቸውንም ቃል አቀባዩን ያነጋገረው እስክንድር ፍሬው ዘግቧል።
እኩለ ሌሊት ላይ 21 ዱር ወደ አገር ቤት መልሰናል። ከነዚህ ውስጥ ወደ 16 የሚሆኑት ሴቶች ናቸው፣ አምስቱ ወንዶች ናቸው። ከተለያየ ሀገራችን ክፍል የመጡና በህገወጥ አዘዋዋሪዎች ወደ ሌላ ሶስተኛ ሀገር ለመሄድ ሲሄዱ ሊቢያ ውስጥ የቆዩ ናቸው። አንዳንዶቹ ለስድስት ወር አካባቢ ታሰሩ። ገሚሶቹ አሰሪዎቻቸው ጥለዋቸው ሄደው ኦና ቤት ላይ ሲቸገሩ የነበሩ ጉዳት የሚታይባቸው ስነልቦናቸው የተጎዳ የህመም ስሜት የሚታይባቸው ናቸው። እነዚህን ነው ወደ አገር ቤት ለመለስ የተቻለው። ሁለተኛው ዙር ላይ ወደ 45 የሚሆኑ ኢትዮጵያውያን እናመጣለን።
መቼ?
በቅርቡ የጉዞ ሰነድ ተሰጥቷቸዋል። ወደ ሊቢያ እንደ ልብ የአየር በረራ የለም። መንግስት የሚቆጣጠረው አካባቢ የተወሰነ ነው። ቀደም ሲል ለመግለጽ እንደሞከርኩት በጦር አበጋዞች በሚሊሻዎች ቁጥር ስር ያለ ቦታ ነው ያለው። እኛም ኤምባሲ እዛ ስለሌለን እንደ ልባችን መግባት
ከግብጽ ነው
የምንሸፍነው ሊቢያ። ስለዚህ በቅርቡ እናመጣለን። ከነሱ ውስጥ ሕክምና የሚያስፈልጋቸው እዛው ባሉበት ቦታ ሕክምና እንዲያገኙ መንግስት እያደረገ ነው። የጉዞ ሰነድ ተሰጥቷቸዋል። ወደ አገር ቤት የሚመለሱ ይሆናል። ይህንን በግብጽ ባለው ኢትዮጵያ ኤምባሲ፣ ሊቢያ በሚገኙ ኢትዮጵያውያን እንዲሁም ከዓለም አቀፉ የስደተኞች ማህበር ወይም ድርጅት አይኦኤም ጋር በመተባበር እየተሰራ ያለ ነው። የዘገየ ቢመስልም የዜጎቻችንን ህይወት ከመታደግ አንጻር መንግስት በቂ እንቅስቃሴ እያደረገ ነው። ይህን ወደፊት ተጠናክሮ ይቀጥላል።
ከተመዘገቡት ከስንቶች ውስጥ ነው ዛሬ 21 የመጡት? 45 ደግሞ በቅርቡ ይመጣሉ እያሉኝ ያሉት?
እነዚህ ሁለቱም የአጠቃላይ እስካሁን የተመዘገቡ ኢትዮጵያን ቁጥር ነው።
ስንት ኢትዮጵያውያን አሉ ብሎ ይገምታል የኢትዮጵያ የውጭ ጉዳይ ሚኒስቴር? አሁን ሊቢያ በአጠቃላይ ግምት ቁጥር ካለ?
ግምት ማስቀመጥ ይቸግራል። ስለምን? አንደኛ እያንዳንዱ ሰው በራሱ መንገድ ወደ ሌላ ሶስተኛ ሀገር ለመሄድ ሊቢያ የገባ ነው። ሊቢያ ከገባም በኋላ አንድ ቦታ አይቀመጥም። የተመቸው ቦታ፣ ደህንነቴ ይረጋገጣል ብሎ የሚያስበው ቦታ ነው። ስራ ተቀጥረው ሰዎች ውስጥ የሚሰሩትም እንደልባቸው የመንቀሳቀስ አቅም የላቸው። ከዛ በተጨማሪም እዛ ሚስዮን ስለሌለን ለመመዝገብ እድሉ የለንም። ስለዚህ በእነዚህ ተደራራቢ ምክንያቶች ሳቢያ ሊቢያ ያሉ ዜጎቻችንን ቁጥር በውል ማወቅ ይቸግራል። አሁንም ግን
መቶዎች ሺዎች ብሎ ቁጥር ማስቀመጥ
ይቸግራል። አሁንም ግን መንግስት ዜጎች ወደ አገር ቤት እንዲመለሱ አስፈላጊውን ጥረት ያደርጋል። ይህንን የማድረግ ደግሞ ኃላፊነትም አለበት። ይህን ይረዳል የውጭ ጉዳይ ሚኒስትር መንግስት።
ኢትዮጵያን እንዲመጡ ጥረት ማድረግ የተጀመረው ከባርነቱ ዜና በኋላ ነው? ዜጎች ሰዎችን በባርነት የመሸጥ እንቅስቃሴ ሊቢያ ውስጥ እንዳለ በሲኤንኤን ከተዘገበ ከዛም ዓለም ካወገዘው በኋላ ነው?
አይደለም። የኢትዮጵያ መንግስት በተለያየ መንገድ ወደ ሌላ ሶስተኛ ሀገር ለመሄድ በሚያደርጉት ጥረት ችግር ላይ ያሉ ዜጎችን ሲረዳ አሁን የመጀመር አይደለም።
የአሁኖቹን የመመዝገቡ ጥረት የተጀመረው ማለት ነው?
ይሄኛው ጥረት የተጀመረው አሁን ችግሩ ከተከሰተ በኋላ ነው። ማስታወቂያ ተነግሮ የት እንዳሉ ያሉበትን ቦታ እንዲገልጹ ተጠይቀው የተካሄደበት ነው።
በጣም አመሰግናለሁ አቶ መለስ አለም፣ የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ።
እግዚአብሔር ይስጥልኝ። እስክንድር አንተንም የአሜሪካ ድምጽ ሬዲዮን አመሰግናለሁ።
የዛሬው ፕሮግራማችን በዚሁ ወደ መጠናቀቁ ነው። ሄኖክ፣
ልክ ነው። ፌስቡክ አት ቪኦኤ አማሪክ ላይ አስተያየቶቻችሁን ላኩልን፣ ሁልጊዜ እንቀበላለን።
ስናስተናግዳችሁ ያመሸነውን የመስታወት አድራጋውና
ሄኖክ ሰማግዘነን፣ ዝግጅታችንን በቴክኒክ የመራልን ሞክቢል ያበረው ነው። ከታላቁ ከርተስ ባይነም ጋር በመሆን እንሰናበታለን። አዲስ አበባ እንዴት ነሽ እያለ ነው ከርተስ።
ያቃታል አዲስ አበባ ና። መልካም ምሽት። Kun Radio Sagale Amerikati.